ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤናስትልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ሰኞ ህዳር 1 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ይህች ባቄላ ካደረች አትቆርጥም በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን አተታ እናስከትላለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዲሞክራሲያ በታህሳስ ወር 2005 ሳይደራጁ ትግል ሳይታገሉ ድልን መቀዳጀት መቼ ታይቶ በሚል ርዕስ የቀረበውን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና። በፕሬዝደንትነት ቦታ በብዙ ጫጫታ ታጅባ የተሰየመችውን ሳህለ ወርቅ ዘውዴን ከቦታዋ ለማንሳት የሹሞቹ እንቅስቃሴ ተጀምሯል የተባለ ሲሆን እርስ በርስ እያናቆራቸውም ነው የሚል ዜና አለ። ስራ መልቀቂያ ደብዳቤ ያስገባች የተባለው ሐሰት ሲሆን ለወደፊት መባረሯ ዝግጅት ሊሆን ይችላልም የሚል ግምት ተሰጥቷል። ሹሞቹ ከመጀመሪያው ዘረኞች ሆነው እንጂ ወይዘሮ ሳህለ ወርቅ ተመክረዋ በውጭ ጉዳይ ሚኒስቴርነት ያበቃት ነበር የሚሉ አልጠፉም። ሹሞቹ በክፉ አይን እንዲያዩት ያደረገው ሁኔታ ቀይ መስመር ተጣሰ፣ ህዝብ ሲፈጅ መንግስት ተብየው ምንም ሊደርስላቸው አልቻለም፣ አቅምና ችሎታ ከሌለን ሁላችንም ቦታችንን እንልቀቅ በማለቷ ነው ተብሏል። ህዝብ በግፍና በገፍ እየተገደለ ባለበት ተቃዋሚ ድርጅቶች የተባሉ ሳይቀሩ ዝምታን ሲመርጡ ሹሙ ራሱ ደግሞ ውሸቱን ደርድሮ ለህዝብ ትዝብት ተጋልጧል። ሳህለ ወርቅ ዘውዴን በማለቷ ዋናው ሳይሾም የተሾመው ባለመንጫ ግለሰብ ግልጽ ደብዳቤ ጽፎ ለአማራ ተቆረቆርሽ፣ ወገን ለየሽ፣ ህግ ጣስሽ በሚል ከወረፋት በኋላ ስራ ትልቀቅን በመግፋቱ ምክንያት ከቦታዋ ሊያባረሯት እሱና መከላከያ ሚኒስትሩ ሲስማሙ ሹሙ በበኩሉ ብንሸኛት ስንሾማት ያገኘነውን ድጋፍ እናድናቆት እናጣለን፣ ወደ ውጭ ሄዳ ለጠላቶቻችን መሳሪያ ትሆናለች በሚል እስካሁን ትቆይም ገፍቷል ይባላል። በጤና መታወቅ ስራ ለቀቀች ማለቱም አያዋጣም ተብሏል። ዋናው ባለስልጣን ባለመንጫው ከነቀረው በመሆኑና ሹሙም ዋጋቢስ ነው ስለሚባል የፕሬዝዳንቷ እጣ ገና አልተቋጨም ተብሏል። ቅዳሜ ጥቅምት 29 ቀን በወልዲያ ዩኒቨርሲቲ ተማሪዎች መካከል በተከሰተ ግጭት ሁለት ተማሪዎች ሲሞቱ 13 ተማሪዎች የአካል ጉዳት የደረሰባቸው መሆኑ ታውቋል። ግጭቱ የደረሰው ከምሽቱ 5 ሰዓት ላይ ተማሪዎች የእግር ኳስ ጨዋታ በቴሌቪዥን አይተው ወደ መኝታ ቤታቸው ሲመለሱ በተደረሰ አለመግባባት ሲሆን የብሔር መልክ በመያዝ የተባባሰ መሆኑ ታውቋል። የሞቱት ተማሪዎች ከአሰላና ከባሌ የመጡ መሆናቸውን አንዳንድ ክፍሎች የተናገሩ ሲሆን የዩኒቨርሲቲው አስተዳደር በፌስቡክ ባሰራጨው መግለጫ ህይወታቸው ያለፈው ተማሪዎች ማንነታቸውን የሚገልጽ ምንም አይነት መረጃ በኪሳቸው ባለመገኘቱ የማጣራቱ ስራ ጊዜ መፍጀቱን አስታውቆ ምርመራው ከተጠናቀቀም በኋላ ማንነታቸውን ከመግለጽ ተቆጥቧል። የወልዲያ ከተማ ነዋሪዎች የተጎዱትን በሆስፒታል በመጠየቅና ህይወታቸው ያለፈውን በመሸኘት እንዲሁም በዩኒቨርሲቲ ውስጥ ያሉትን በማረጋጋት ስራ ላይ እንደተሰማሩ ተገልጿል። በአሁኑ ወቅት የመከላከያና የፌዴራል ፖሊስ አባላት ወደ ዩኒቨርሲቲው ገብተው ማረጋጋት ሰሩ የተባለ ሲሆን ጥቃት ፈጽመዋል ተብለው የተጠረጠሩ 13 ተማሪዎች በቁጥጥር ስር መዋላቸው ታውቋል። በህዝቡ መካከል የእርስ በርስ ክፍፍልና ግጭት እንዲፈጠር በከፍተኛ ደረጃ የማራገብ ተግባር ውስጥ የተጠመዱ ከፋፋዮችና ጠባብ ቡድኖች በተለይ በሶሻል ሚዲያ እያሰራጩ ያሉት የሐሰት ወሬና ምስሎች በአብዛኛው የህብረተሰብ ክፍል እየተወገዘ ይገኛል። እሁድ ጥቅምት 30 ቀን በድሬዳዋ ከተማ በተቀሰቀሰ ግጭት በሴቶች ላይ ጉዳት መድረሱና ከነዚህ መካከል አራት ሰዎች የመሳሪያ ጥቃት እንደደረሰባቸው ከድሬዳዋ ድልጮራ ሆስፒታል ኃላፊዎች ለዜና ተቋሞች ገልጸዋል። ቀላል ጉዳት የደረሰባቸው በቁጥር 12 የሚሆኑ ሲሆን እርዳታ ተሰጥቷቸው ወደ ቤታቸው የተመለሱ ሲሆን ሌሎች 4ቱ በፈንጂና በጥይት የቆሰሉ ዜጎች በሆስፒታል ውስጥ በሕክምና እየተረዱ መሆናቸው ተነግሯል። ግጭቱ የት በምን ምክንያት እንደተጀመረና በእነማን መካከል እንደሆነ መረጃ አልተገኘም። በትግራይ ሴቶች ላይ የሚደርሰውን ጾታዊ ጥቃት የሚያወግዝ ሰልፍ እሁድ ጥቅምት 30 ቀን በመቀሌ መካሄዱ ታውቋል። በሰልፉ ላይ ከ200 በላይ የሚሆኑ ሴቶች የተሳተፉ ሲሆን ጾታዊ ጥቃትን የሚያወግዙ ግጥሞችና የሙዚቃ ስራዎች ከመታየታቸው በላይ መፈክሮች ተሰምተዋል። ሴቶቹ ቀደም ብሎ በተደጋጋሚ ለማድረግ የሞከሩት ሰልፍ በወያኔ ባለስልጣኖች ተከልክሎ የነበረ መሆኑ የሚታወቅ ሲሆን የእሁዱን ሰልፍ የከተማው አስተዳደር ለመፍቀድ ተገዷል ተብሏል። የምስራቅ አፍሪካ የበረሃ አንበጣ መከላከያ ድርጅት የአንበጣ መንጋ በተከሰተባቸው በደቡብ ወሎና በሰሜን ሸዋ ዞን ወረዳዎች የመከላከያ መድኃኒት እየረጨ መሆኑ ተነግሯል። የአንበጣው መንጋ በቁጥጥር ስር ካልዋለ ከፍተኛ ጉዳት ሊከተል እንደሚችል ባለፈው ሳምንት የዓለም የምግብ ድርጅት ኃላፊዎች ማስጠንቀቃቸው ይታወሳል። ፋኦ ባወጣው መግለጫ የአንበጣው መንጋ 351 ካሬ ኪሎ ሜትር የሚሆን ስፍራ መሸፈኑንና በቀን 1.7 ሚሊዮን ሜትሪክ ቶን በላይ አረንጓዴ እጽዋትን እንደሚያወድን ማስታወቁ ይታወቃል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። የሰኞ ህዳር 1 ቀን 2012 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። ይህች ባቄላ ካደረች አትቆረጠም። አድራለች ደንድናለች ተግባለች የሚሉ ብዙ ናቸው። በሐቅ ግን አሁንም የመጣውን አደጋ ለማስወገድ ትንሽ ጊዜ አለን። በተረት ተረት ላይ የተመሰረተ ሐሰት ታሪክ እያጣቀሱ ፍጅት የጀመሩትን ማስቆም ይቻላል። በመለላና አንዳንድ ሆዳደር ምሁራን እንደሚሉት በልመና ሳይሆን ጠንከር ብሎ ምላሽ በመስጠት ወሮበሎችን በስልጣንም በመንገድም ያሉትን በማቸነፍ ነው። የተጀመረው አመጽና ወያኔን ጥግ ያስያዘውን ትግል መቀጠል አለበት። ወያኔም ስርዓቱም በሚገባ አልተነኑምና ነው። ዛሬ ባለመንጫዎቹ የሚሾፈሩት በወያኔም ነው። ህዝብን እርስ በርስ ለኩሶ ቅማንቱን ካማራው፣ ሶማሌውን ካፋሩ፣ ቤኒሻንጉሉንም ካማራውና ጠባቦችን ባሉበት በኢትዮጵያ ላይ ያስነሳው ወያኔ ነው። ሹሞቹ በዚህም ዋና ተባባሪ ናቸው። ለያዙትም ስልጣን ከቶም ተመጣጣኝ ሆነው ባለመገኘታቸው አገራችንን ለከፋ አደጋ አጋልጠዋት ይገኛሉ። ሹሙ በተለይ በአሳዛኝ ደረጃ ጥራዝ ነጠቅ ዋሾ መሆኑን አስመስክሯል። ኢትዮጵያ በቀላሉ የምትፈርስ አገር አይደለችም። በአንጻሩ ሶቪየት ኅብረትና ዩጎዝላቪያን ፈራርሰዋል። በኢትዮጵያ ላይ ዋናዎቹ ጠላቶች ባዕዳንና ወያኔ እንዲሁም ዘረኞች ጽንፈኞች ናቸው። አቅም አላቸው፣ ህገወጥ ስልጣንም ይዘዋል። ቢሆንም ኃይል የህዝብ ነውና ብዙሃኑ አገር ወዳድ ነውና እንደምናሸንፋቸው ጥርጥር የለውም። አንድነታችንን ጠብቀን ለጋራ ችግራችን የጋራ መፍትሄ ፈልገን ወደፊት ለመጓዝ የሚበጀንን የሽግግር ሂደት እውን ለማድረግ ስልጣን ላይ ያሉትን ተውሳኮች ማስወገድ የግድ ሆኗል። ቁስላችን ያልሻረው ከውስጣችን ያልወጣ እሾህ ስላለ ነው። ወያኔ ወይም የወያኔ ስርዓት ብንለው ትክክል ነው። ወያኔ ኢህአዴግን በመጣል ፈንታ የሚያስቀጥሉትን አሜሪካና ሳውዲ ስለጫኑብን ዘረኝነት ቀጥሎብን የማህይሞች ኃይል ተለቆብናል። ከሰውነት ወደ ጭራቅነት የሚጠጋ ሰው በላ ከርከሮ ምህረተ ቢስ ጅብ አንዳንዶችን በማንነታቸው ያሳፈረ። እነዚህ ማህይም ጭራቆች ጥቂቶች ናቸው። ለፍላፊው አለቃቸው ራሱ ከንቱ ነው። ጥይት ቢጮህበት አሜሪካ ገብቶ የሚወሸቅ የነካታር ሚዲያ ሊያገዝፈው ቢሞክርም ገለባ ግለሰብና የፈሪፈሪ መሆኑን ህዝብ ያውቃል። ፍጅትን ሰባኪ ሰው ሳይሆን የራበው ጅብ ነው። ለነገሩ ትምህርቱ ሙስን ነው። በወያኔ ደጋፊ ነጋዴዎች የመሰረተው የኦሮሞ ሚዲያ ኔትወርክም ያው ጥፋትንና ጸረ ኢትዮጵያነትን ሰባኪ እንጂ ሌላ አይደለም። ታሪክን መበረዝ ስምሪቱ ነው። በ1966 ዓመተ ምህረት በትግል ላይ የነበሩትን የኦሮሞ ተወላጆች ሁሉ ለኦሮሞ መገንጠልና ዘረኝነት የታገሉ አድርጎ ሊያቀርብ ይፈልጋል። ያ ትውልድ በፖለቲካ ጉዳዮች ባይስማማም በመሰረቱ ለኢትዮጵያ የታገለ ትውልድ ነበር። የመይሶን መሪ ከበደ መንገሻ እንጂ ኃይሌ ፊዳ አልነበረም። የባሮ ቱምሳ ድርጅትም ኢጫት እንጂ ኦነግ አልነበረም። ባለመንጫው በተራው የኦሮሚያ እስላሚያ መስራችና አረመኔው ጃራ ተከታይ እንጂ ኢትዮጵያዊነት ሲያልፍም ነክቶት አያውቅም። ነገሮችን ከልሶና ሐሰትን አልብሶ ማናፈሱ ምንም ጥቅም የለውም። ሐቅን መደበቅ ለሁሌም አይጸናምና የወያኔው ሌፍተናንት ኮሎኔልና ሰላይ በሁለት እግሩ ሦስት ዛፍ ሊወጣ ይሞክራል። ውድቀቱ የሚጠበቅ ነው። በአንድ እግሩ የጽንፈኛ ዘረኝነትን ዛፍ ጣጥ ብሎ ሊወጣ ሲጥርና በተግባርም ሲያሳይ፣ በሌላው ደግሞ ኢትዮጵያዊነትን ላሰፍን የመጣሁ ነኝ ሲል ቢያንስ በመጀመሪያው ሰሞን እንጣጥ እንጣጥ ሲል ነበር። ግን ወዲያውኑ ተነቃበት። ጌዲዮን ቡራዩን አመጣና ኪሳራ ገባ። ቄሮ የተባለ የጅቦች ጥርቅም አጋለጠው። ጋሞ፣ ወላይታ፣ ዶርዜ ነፍጠኛ እያሉ እንደ ተራበ ጅብ ኢትዮጵያን ሲነክሱ ሹሙ የለየለት ዘረኛ አደናጋሪና ጸረ ኢትዮጵያ መሆኑ ተጋለጠበት። ሦስተኛ እግሩን በቅዠቱ እውን አድርጎ ዛሬ ደግሞ የፈላስፋነትን ዛፍ ሊወጣ ሲል ጥራዝ ነጠቅ ጥብቆ አላስኬድ ብሎታል። ሃይማኖት ኃይሉ ፖለቲካና ሁለቱን አምታቶ ድጓ ጸመዱጋን ሳያውቅ ቅዱስ መጽሐፍን በቅጡ ሳይቀራ በአይናውጣ ድፍረት መደመር የሚለውን ፈሊጥ አማካሪዎቹ አስጨብጠውት ይኸውና አብዮታዊ ዴሞክራሲን ወያኔን የሚተካ ፍልስፍና መጣ ብሎ ሊመጻደቅ ሲሞክር የሕዝብ መሳለቂያ ሆነ። ቄሮን ኳ ሳይቀር ያውን ብዙዎቹ በማይገባቸው በቁቤ የተጻፈውን መጽሐፉን አጋዩለት። መደመር ያልኩት ጥልቅ ነው ሊለን ሲነሳም ፍየል ከመድረሷ ቅጠል መበጠሷ አይነት ማርክሲዝምን ማኦን ሌኒንን ሁሉ ሊዘልፍ ጣረ። በቅድሚያ ምርምርና ዕውቀት ይቅደም የሚሉት እንዳስተማሩን እነዚህ ዓለም ያወቃቸውን ፈላስፎችና የፖለቲካ ሰዎች ለመተቸት ከመነሳቱ በፊት ስማቸውን ማወቅና ማርክስንም ማርክስ ሲል ባልተደመጠ ነበር። በአገር ውስጥ ጉዳይ በሸናች የተጣሉ ሊለን እንደሞከረው ነበር። ሳያፍሩ መቀደድ፣ የደማንለት የወያኔ ሕገ መንግሥት አይነካም ብሎ ማቃራት፣ ባጭሩ ከሽሞቹ መሻሻልና መፍትሄን መጠበቅ መጃጃል ይሆናል። ከቀን ወደ ቀን እየዘቀጡና በንጹሃን ደም እየተጨማለቁ ሕያጆች ናቸው። አማራውና ኢትዮጵያውን ይጠላሉና መውጫ ቀዳዳ የላቸውም። ይህን ቃሌ የሚሉት ሁሉ የሚያዘናጉንና በምንጫ የሚያስገድሉን ናቸው። በደቡብ ኢትዮጵያ የፕሮቴስታንት ሃይማኖት ተከታዮች የሆኑት ላይ ሳይቀር ፍጅት ተካሂዷልና ሃይማኖትን መሠረት አድርጎ ሊያሰባስብ የሚጥረውም የከሸፈበት ነው። ዛፍ አምላኪው የቄሮ አለቃም እስልምና ሃይማኖት ተከታዮችን ከክርስቲያኖች ሊያጣላ በካታር ተደራጅቶና ገንዘብ ልሶ ያደረገው ሙከራ አልተሳካም። የኢትዮጵያ ሕዝብ የአብሮ መኖርና መቻቻል ታሪክን ማየት ያቃታቸው ጥቅም ዐይናቸውን የጋረደው አረመኔዎች ብቻ ናቸው። የበፊቶቹ ከሽፈዋል፣ የዛሬዎቹም ውድቀታቸው ደርሷል። የታሪክን ቁስል ከፍቶ ጨውን ስነሳው በተለይ ምሁራን ለሚሉት ክፍሎች የሚጠቅማቸው አይደለም። እስላሙ ኦሮሞ ቀደም ተበድሎ ነበር ብሎ ከበሮ መደለቅ የሚያዋጣም አይደለም። የሕዝብ መብት ይከበርና የሃይማኖት እኩልነት ይረጋገጥ ብሎ ትውልድ ታግሎ ለውጥ አመጣ እንጂ ያኔም ታግለን ነበር ባዮቹ ከባለሥልጣኖቹ ጎን ተሰልፈው እንደነበር ታሪክ ይነግረናል። ዛሬም ለኦሮሞ ሕዝብ መብት መታገል ሌላ፣ ጸረ ኢትዮጵያ መሆን ሌላ የምንላቸው አለ ምክንያት አይደለም። ሹሙ በሁለት እግሩ አንድም ዛፍ ሊወጣ የሚችል ስላይደለ ነገር ዓለሙን አጨመላልቆ የተነነ በሚል በታሪክ ሁሌም የሚወገዝ ድንገት ብልጭ ያለ ከንቱ ከመባል የሚያልፍ አይሆንም። ከሂሶቹ ላይ ይህንንም ይደምረው። ነገር ቢበዛ ባህያ ይጫንም ነውና ቁም ነገሩ ይህን ሥርዓት ማስወገድ እንጂ ማስታመም ስህተት ነው የሚል ነው። የጨነቀው እንዲሉ ይህን ከንቱ ከነ ጓደኞቹ ለሥልጣን ያበቃችው አሜሪካም ሹሙ ከወያኔ ሰምሮ አንድ ሆነው መገኘት አለባቸው ብላ ምክሯንም ተያይዘዋለች። ቢያንስ አቋማቸውን የሚያስተጋባው የውጭ ፖሊሲ መጽሔታቸው ይህን አስፍሯል። ከወያኔ ጎን እንሰለፍ ደግሞ የባለምንጫዎቹ አቋም ነው። ሹሞቹ የራሳቸውን ብሔር የበላይነት ከወያኔ ጋር ለመጋራት ፍላጎት የላቸውም። ወያኔ ደግሞ ዝቅተኛ አባል ሆኖ መስራት የሚሆንለት አውሬ አለመሆኑን 27 ዓመታት ያሳየ ነው። የሚያዳማን ወደ ቀድሞ ፍጹም የበላይነቱ ለመመለስ ነው። እነ ገርባ መቀሌ ድረስ ተጉዘው የወያኔን ጫማ ስመው የሚዋረዱት አለ ምክንያት አይደለም። የጠገበ ሰው የተራበ ሰው ያለ አይመስለውም እንደተባለው ዘረኞቹ ጠግበው ሕዝብን ንቀዋል። ተራችን መጣልን ብለው ቆምጠዋል፣ ሰፍ ብለዋል። ከኛ ከኛን ቋንቋ በቁቤም እየጻፉ ናቸው። ሐቅ ቆንጠጥ ያደርጋቸው ዘንድ ያስፈልጋል። የናቁት ሕዝብ መለላውን ትቶ ብረቱን አንስቶና ወድሮ እንተያይ ሊላቸው ይገባል። ያኔ ማን ፈሪ፣ ማን ጎበዝ፣ ማን ሕዝባዊ፣ ማን ጭራቅ መሆኑ ይለያል። ጅቦች ደግሞ ፈሪ መሆናቸውን ቀደምም እናውቃለን። ከሁሉን አቀፍ ሽግግር ሂደት ውጭ ምንም መፍትሄ የለም። ለጸረ ወያኔ ጸረ ኢህአዴግ መራራ ትግል በጋራ እንነሳ። አድማና መጽ ይበራከት፣ ዘረኞችን እንቅጣ። ነብር ቢያንቀላፋ ዝንጀሮ ጎበኘውን አንርሳ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ሰላሳ ስምንት ቁጥር 3 ታህሳስ 2005 ዓመተ ምህረት ሳይደራጁ ትግል ሳይታገሉ ድልን መቀዳጀት መቼ ታይቶ? ተደጋግሞ ለመግለጽ እንደተሞከረው የዴሞክራሲ ስርዓት ባልተመሰረተባቸው ህብረተሰቦች ቀርቶ በተመሰረተባቸው አካባቢዎች እንኳ ለሰብአዊ እድገት መዳበርና መጎልበት የሲቪሉ ማህበረሰብ አስተዋጽኦ አስፈላጊና ወሳኝ መሆኑ የማይታበል ሐቅ ነው። ይህ ሲባልም ያለ ምክንያት አይደለም። በኢኮኖሚ ከዳበሩ አገሮች ህዝቦች የእድገት ታሪክ የተገኘው ትምህርትና በእኛም አገር ከተማሪዎች እንቅስቃሴ በተለይም ስር ነቀል ከሆነው ህዝባዊ አብዮታዊ እንቅስቃሴ የተገኘው ተመክሮ የሚያረጋግጠው ይህንኑ ነው። ይኸውም በማንኛውም ቦታ በኢትዮጵያ ውስጥም ጭምር የፖለቲካ መረጋጋትን አረጋግጦ በእድገትና በብልጽግና ጎዳና ለመጓዝ ብሎም የዴሞክራሲ ስርዓትን እንዲሁም የህዝብ ሙሉ ውክልና ያለው መልካም አስተዳደርን ለመገንባት የሲቪሉና የሙያ ማህበራት ሚና ከፍተኛ መሆኑን ነው። ለዴሞክራሲ መመስረትም ሆነ ግንባታ ወሳኝ ከሆኑት እሴቶች መካከል በነጻ የመደራጀትና የመንቀሳቀስ መብት ያለ ገደብ መከበርና ተግባራዊ መሆን በዋናነት የሚጠቀሱ መሆናቸው ግልጽ ሲሆን ያባን የመሰረቱትም ሆነ በሂደትም የተቀላቀሉት አባላቱና ደጋፊዎቹ ለዚህ መርህ አጥብቀው እየታገሉለት የሚገኙት ይህንን ሁለንተናዊ እውነታ ከግንዛቤ በማስገባት ነው። ካለፉት ተመክሯችንም ሆነ በቅርቡ ታሪካችን እንደምንገነዘበው ይህ መብት የማስከበር ጥያቄ ከፖለቲካ ድርጅቶች ባሻገር በተለይ ከፍተኛ አስተዋጽኦ የሚኖረው ለሲቪልና ሙያ ማህበራት ነው። የዚህ ምክንያቱ ልዩ ምስጢር ሆኖ ሳይሆን ህዝባዊ ድርጅቶች በአጠቃላይ ነጻነታቸው ከተከበረ በማንኛውም ጊዜና ወቅት ባስተዳደሩና በህዝቡ መካከል ባገናኝነት የሚሰሩና ከህዝቡ በቀጥታና በቅርበት የተለያዩ ተግባራትን ሊያከናውኑ የሚችሉ በመሆናቸውም ነው። በተለያዩ ሁኔታዎች የተደራጁ በተለይም ደግሞ ለሰብአዊና ዴሞክራሲያዊ መብቶች መከበር የህዝቡ ንቃተ ህሊና መዳበርና ለፍላጎቶቹ መሟላት የሚታገሉና የሚንቀሳቀሱ የሲቪልና የሙያ ማህበራት አምባገነን ስርዓትን ለመጣል በሚደረገው እልህ አስጨራሽ ትግልም ሊያበረክቱ የሚችሉት አስተዋጽኦ ከፍተኛ ነው። እንደ ኢህአፓ ከመሰለ በህዝብ ከተደገፈና ከታቀፈ ቆራጥ ከሆነ ታጋይ ድርጅት ጋር የሚኖራቸው ቅርበትና ግንኙነትም ወሳኝነቱ የሚገለጠው በዚሁ ክስተት ብቻ ሳይሆን ብዙሃኑን ህዝብ በትግሉ ለማሳተፍ መሰረቱና መመዘኛውም ይኸው በመሆኑም ጭምር ነው። የሰራተኛም ሆነ የመምህራን፣ የሴቶችም ሆነ የወጣቶች፣ የተማሪዎችና የጋዜጠኞች፣ የጭቁን ወታደርና ሌሎችም እንቅስቃሴ ከዚህ አንጻር በምሳሌነት ሊጠቀሱ የሚችሉ ናቸው። እነዚህ ድርጅቶች ከህዝቡ የዕለት ተዕለት ህይወት ጋር ዘርፈ ብዙ በሆኑ ግንኙነቶች የተሳሰሩ ናቸው። የነሱ ጥንካሬ ለህብረተሰቡ እድገት ከፍተኛ ምሰሶና ጸጋ መሆኑ በርካታ ተመክሮዎች የሚያስተምሩት እውነታ ነው። በህዝብ ለተመረጠና የህዝብን ውክልና ላገኘ ህዝባዊ አስተዳደር ደግሞ በመንግስትና በህዝቡ መካከል በድልድይነት ለማገልገል ከመቻላቸውም በላይ በቅርበት የሚሰሩ በመሆናቸውም የህዝብን ፍላጎት ጥቅምና ችግር ብሶትና ደስታ ለመገንዘብ ከመንግስት በበለጠ አመቺ ሁኔታ ላይ የሚገኙ ናቸው። ለዚህም ነው በተለያዩ ግብረሰናይ ተግባራት በኢኮኖሚና በፖለቲካ ዘርፎች በእድገት እንቅስቃሴዎች በሰብአዊና ዲሞክራሲያዊ መብቶች ጥበቃና በተፈጥሮ እንክብካቤ መስኮች የተሰማሩና ወደፊትም መሰማራት የሚፈልጉ የሲቪልና የሙያ ድርጅቶች ሁሉ ተግባሮቻቸውን በነጻ የማከናወን መብታቸው እንዲጠበቅ አበክሮ የሚጠየቀውና ልዩ እንክብካቤና ድጋፍም የሚለገሳቸው። ሁኔታውን ጠለቅ አድርጎ የሚመለከት ማንኛውም ለህዝብ ቀናይ የሆነ ዜጋ ሁሉ ሊገነዘብ እንደሚችለው በሲቪል ማህበራትና በመንግስት መካከል የሚኖረው ግንኙነት መመስረት የሚገባው በዲሞክራሲ መርሆች ላይ ነው። በርግጥም ከሁሉ አቀፍ ድህነት፣ ከኋላ ቀርነት፣ ከሰላም መደፍረስና ከማህበራዊ አለመረጋጋት ከብሔራዊ ጸጥታ መቋደልና ከባዕድ እርዳታ ተመጽዋችነት ለመውጣት ያለው እድል ይኸው ብቻ ነው። በተለይም ከባዕድ እርዳታ ተመጽዋችነት ለመላቀቅ ወሳኙ ተዋናይ ህዝብ ራሱ ነውና የፈጠራ ችሎታውን በመጠቀም የአገሪቷን የሰው ኃይል፣ ልምድ፣ ጉልበትና እውቀት ሆነ የሚያስፈልገውን ብሔራዊ የገንዘብና የተፈጥሮ ሀብት በመጠቀም በተገቢ ሁኔታ ለማንቀሳቀስ ባለው ቁርጠኝነትና ዝግጁነት የሚወሰን በመሆኑ ነጻነትን የተላበሱና ካገዛዙ ቁጥጥር የተላቀቁ የተለያዩ የሲቪልና የሙያ ማህበራት ተሳትፎ ወሳኝ ለመሆኑ የሚያጠያይቅ አይደለም። ከዚህ አንጻር ህዝባችን መብቱን በቆራጥ ትግል አስከብሮ በተለያዩ የህብረተሰቡ ክፍሎች መካከል የሚገኙትን ልዩ ልዩ ጥቅሞቹን አቻችሎ ለመኖር የሚያግዘው ህገ መንግስታዊ ስርዓት በነጻነትና በፍላጎቱ ለመመስረት ምንም እንኳ ባለፉት በርካታ ዓመታት በትግሉ ከፍተኛ የንብረትና የአካልም ሆነ የህይወት መስዋዕቶችን ቢከፍልም እስካሁን አልተሳካለትም። ወያኔ ኢህአዴግ አምባገነናዊ አገዛዝ እንደ ደርጉ የፖለቲካ ስልጣኑን በብቸኝነት ጨምድዶ ይዟል። በዘር ክፍፍል ላይ ተመስርቶ የዘረጋው የፖለቲካ ስርዓትም ለሁሉም ህጋዊና አስተዳደራዊ መንገዶችም ሆነ ዴሞክራሲን ለማስፈን የሚጥሩ ኃይሎች ሁሉ እንቅፋት እንጂ እገዛ የሚያደርግ ሆኖ አልተገኘም። ወያኔ ገና ከውልደቱ የጨበጠው የአብዮታዊ ዴሞክራሲና የዘረኝነት ራዕዩ አሁንም ተጠናውቶት ስለሚገኝ ለዴሞክራሲ መመስረትና መዳበር የራሱን አስተዋጽኦ አበርካች ኃይል ሊሆን አልቻለም። ችሎታ ባይኖረውም በሂደት እየተማረ ለመስራት እንኳ ፍቃደኛ ሆኖ አልተገኘም። የተመሰረተበት አመለካከቱና ራዕዩ የተነሳም ይህንን ተግባራዊ ለማድረግ የማይቻለውና ፍላጎትም የሌለው መሆኑንም ከበቂም በበቂ አስመስክሯል። በርግጥም ወያኔ የህዝብን ፍላጎት በመጻረር መብቱንም በመርገጥ የፖለቲካ ስልጣኑን በባዕዳን ድጋፍ ከጨበጠ ጊዜ አንስቶ ከአገር ወዳድ ኃይሎች በኩል በተደጋጋሚ የቀረበለትን የእርቅና የሰላም ጥሪ በንቀትና እብሪት ውድቅ በማድረግ የአፈናና የመብት ጥሰት ተግባሮችን ማከናወኑን ተያያዘው እንጂ በአገራችን መብትን አስከብሮ ሰላምን አስፍኖ ህዝባችን ዴሞክራሲያዊ ባህልን እንዲያዳብር መድረኩን አመቻችቶ በተረጋጋ ሁኔታ የእድገትና የብልጽግና ጎዳና እንዲጓዝ አላደረገም። የወያኔ አገዛዝ ገና ከውልደቱ ጀምሮ የሲቪልና የሙያ ማህበራት በአጠቃላይ በህብረተሰብ ውስጥ የሚጫወቱትን ሚና በተለይም ለዴሞክራሲና ሰብአዊ መብቶች መከበር የሚያደርጉትን አስተዋጽኦ አስመልክቶ የተሳሳተ ግንዛቤ በመያዙና የተመሰረተበትም ራዕይ ይህን ጭብጥ እንዲያይ ስላላደረገው ገና ከጥንስሱ የሲቪልና የሙያ ማህበራት እንቅስቃሴ አደጋ ያንዣበበበት ነበር። በኋላም ወያኔ በየጊዜው የወሰዳቸውን የተሳሳቱ ተግባራት የሲቪልና የሙያ ማህበራት የማያቋርጥ ተቃውሞ በማድረጋቸው የተቃዋሚ ፓርቲ መልእክተኝነት የጥገኛ ምሁር ቁልፍ መሸሸጊያና መፈልፈያ የዴሞክራሲ ግንባታ እንቅፋት ተፈርጀው በወያኔ ይደርስባቸው የነበረው ጫና ከፍተኛ እንደነበረም አይዘነጋም። ግለሰቦችን ከማሰር ጀምሮ በተግባር የወሰደው ጥብቅ ክትትልና ቁጥጥር ከፍተኛ በመሆኑ የሲቪል ማህበራት በዚህ በኩል ያደርጉት የሚችሉት ተሳትፎ ከምን ጊዜውም በላይ እየቀነሰ መምጣቱና የኋላ ኋላ ለወያኔ ዓላማ አስፈጻሚነት መዳረጋቸው የሚያስገርም አይሆንም። በተለይ የሽብርተኝነትና የሲቪል የመረዳጃ ማህበራት ህግ ከደነገገ ጊዜ ጀምሮ ነጻነታቸውን መነጠቅ ብቻ ሳይሆን የመንቀሳቀሻ ነዋይ ማጠርጋር ተደምሮ ህልውናቸው አጣያቂ ደረጃ በመድረሱ አብዛኛዎቹ ከመድረኩ ለመገለልና ድርጅታቸውን ለማፍረስ ተገደዋል። በዚህም የተነሳ በመልካም አስተዳደር እጦትና በመብት አለመከበር ምክንያት የሚከሰቱ እንደ ሙስና፣ የፍትህ መጓደል የመሳሰሉት ነቀርሳዎች በህዝብ ማህበራዊ እና ኢኮኖሚያዊ ሁኔታዎች ላይ የሚያደርሱትን መጠነ ሰፊ ጉዳቶች በመታደግና በመከላከል በኩል የበኩላቸውን አስተዋጽኦ እንዳያበረክቱ ተደርገዋል። ይህ ብቻ አይደለም። ዜጎች የተሟላ አኗኗር እንዲኖራቸው በሚያስችሉ መሰረታዊ የህዝብ አገልግሎቶች መስክም ሆነ በአጠቃላይ ድህነትን ለመቋቋም በሚደረጉ ጥረቶች የራሳቸውን አስተዋጽኦ እንዳያደርጉ ወያኔ እንቅፋት ደቅኖባቸዋል። ወያኔ ነጻነታቸውን ጠብቀው ለመንቀሳቀስ ጥረት ሲያደርጉ የነበሩትን የሲቪልና የሙያ ማህበራት ሲቻለው በኃይል እያፈረሰ፣ ሳይቻለው ደግሞ መሪዎቻቸውንና ንቁ አባሎቻቸውን በማሰር፣ በማስፈራራት፣ በመግደል፣ ለስደት በመዳረግ አዳክሞ በሷን ፋያ ተለጣፊ ከጎናቸው መጠፍጠፍ አይነተኛ መለያው ነበር፣ አሁንም ነው። የአስተማሪዎች፣ የሰራተኞች፣ ኢሰመጉ፣ የነጻ ፕሬስ ተቋማትና ሌሎችም በርካታ የሲቪል ድርጅቶች የዚህ መሰሪ ፖለቲካው ሰለባ ነበሩ ናቸው። እነዚህን ድርጅቶች እንቅስቃሴ በማንኛውም መልኩና መስኩ ለህዝቡ በሚጠቅም ደረጃ ማቀነባበር፣ ማበረታታትና መደገፍ ሲገባ በወያኔ በርካታ ዓመታት በከንቱ ማለፋቸው የሚታወስ ነው። ይህ ብቻ አይደለም። ወያኔ ራሱ በደነገገውና ባወጣው ህግ እንኳ ለመመዝገብና ህጋዊ ሰነድ ለማግኘት የፈለጉ የሲቪል ድርጅቶች ውሳኔ ሳያገኙ ረጅም ዓመታት ማስቆጠራቸው የሚዘነጋ አይደለም። በ2005 ዓመተ ምህረት ምርጫ ወቅት የሲቪል ማህበራትን እንቅስቃሴና ህልውና ለአደጋ ያጋለጡ ድንጋጌዎች፣ ህጎችና ደንቦች የምናስታውሳቸው በቁጭትና በሐዘኔታ ነው። የነዚህ ሁሉ ችግሮች ምንጭ ደግሞ የመልካም አስተዳደር እጦት እንደነበርና በዚሁ ከቀጠለም ወደፊትም የከፋ ችግር ሊከሰትባቸው እንደሚችል ቀደም ብሎ ኢህአፓ በተለያዩ ጊዜያት ለህዝብ ይፋ ባደረጋቸው መግለጫዎቹ አማካይነት ገልጾ ነበር። በርግጥም የተከሰተው ይኸው ነበር። ምርጫውን ተከትሎ በተከሰተው ሁኔታም በርካታ የፖለቲካና የሲቪል ድርጅቶች መሪዎችና አባሎች እንዲሁም በብዙ ሺህ የሚቆጠሩ ወጣቶች ከታሰሩ በኋላ ቀደም ብሎ በቋት ላይ የነበሩትም ሆነ የሚደርስባቸውን ችግር ተቋቁመው አብሮ ለመስራት ፈቃደኛ የነበሩትም ጭምር አፈናው ከድጡ ወደ ማጡ እንዲገቡ አድርጓቸዋል። የወያኔ አገዛዝ ካለው ክፉኛ የመጠራጠር ጠባዩና ሁሉን ከመቆጣጠር ካለው ፍላጎቱ ሲቪል ድርጅቶች በራስ አነሳሽነት በሚያደርጉት ማናቸውም ግላዊ እንቅስቃሴና የኢኮኖሚ ተሳትፎ ላይ ከባድ ተጽዕኖ ያሳደረ ብቻ ሳይሆን ህልውናቸውንም አጥፍቷል። የወያኔ አገዛዝ በልማት ቅድሚያም ሆነ በብሔራዊ ደህንነት በማሳበብ የሲቪልና የሙያ ማህበራት እንደ ህይወት እስትንፋስ የሚያስፈልጋቸውን የዜጎችን ነጻነት ክፉኛ ደፍጥጧል። የሐሳብ ነጻነት፣ የመደራጀትና የመንቀሳቀስ የመሰብሰብ እንዲሁም ዜና የማግኘት መብታቸውን ሽብርተኝነትን መከላከል በሚል አሁንም ድረስ አፍኗል። ይህንን ማንኛውም አገር ወዳድ ኢትዮጵያዊ በቸልታ ሊመለከተው አይገባም። ለነጻነት መከበር፣ ለዴሞክራሲ መመስረትና መገንባት፣ ለሰብአዊ መብቶች መከበር የሚታገል አገር ወዳድ ዜጋ ሁሉ ለሲቪል ድርጅቶች የመደራጀትና ተደራጅቶም በነጻ የመንቀሳቀስ መብታቸው እንዲከበር ባለሰለሰ ጥረት መታገልና ለእነሱም የትግል አንድነት ማሳየት ይጠበቅበታል። የትቪል ድርጅቶች በበኩላቸው በሚሰማሩበት መስክ የሚያበረክቱት አስተዋጽኦ እንዳለ ሆኖ ፖለቲካ ነጻነን የማንኛውም የፖለቲካ ድርጅት ደጋፊ አይደለንም የሚለውን እንቶፈንቶ በማስወገድ የወያኔ ኢህአዴግን አምባገነናዊና ኢዲሞክራሲያዊ አገዛዝ ለማስወገድ ከሚታገሉ ተቃዋሚ የፖለቲካ ድርጅቶች ጋር ይህ እውን እንዲሆን የትግል አንድነት በመፍጠርና በመረዳዳት ባንድ ላይ ሊቆሙ ይገባቸዋል። ለዚህም ደግሞ በተለያዩ ጊዜያት አጽንኦት በመስጠት በተደጋጋሚ እንደተገለጸውና አሁንም እየተገለጸ እንደሚገኘው የሲቪልና የሙያ ማህበራት እንዲደራጁ መቀስቀስ፣ ተደራጅተውም እንዲታገሉና በስፋት በትግሉ ሂደት እንዲንቀሳቀሱ ማድረግ ለትግሉ ወሳኝነት ይኖረዋል። ያባ ባለፉት ጊዜያት እንዳደረገው ሁሉ ወደፊትም በዚሁ ጎዳና ሊያበረክት የሚችለውን አስተዋጽኦ ከማበርከት ወደ ኋላ የሚል አይደለም። የነሱ መጠናከር የትግሉም የድርጅቱ መጠናከር ነውና በእኛ እምነት የኢትዮጵያ ህዝብ መድረኩ ከተመቻቸለት ከአብራኩ በሚፈልቁና ካገዛዙ ነጻ የሆኑ የሙያ ማህበራት በማቋቋም ራሱ በራሱ ወደ ተሟላ ዴሞክራሲያዊ ስርዓት ለመሸጋገር ብቃቱና ብስለቱ እንዳለው በተደጋጋሚ ያስመሰከረ ለመሆኑ ቅንጣት ታክል አንጠራጠርም። ታዲያ ፍላጎቱ ሰምረው እንዲገኙለት አሁንም እንደበፊቱ እንዳለፉት ጊዜያት ሁሉ የወያኔ አገዛዝን ከስልጣን ለማስወገድ በተከታታይ የሚያደርጋቸውን ትግሎች ቀጣይነትና ጽናት በተሞላበት መልክ ከመቀጠል ሌላ ምንም አማራጭ የለውም። በተለያዩ ጊዜያት ለመጠቆም እንደተሞከረው ሰባዊ እድገትን ለማስገኘት መሰረቱ ለህዝብ ተጠያቂ የሆነ መልካም አስተዳደርን መመስረት ነው። በተግባር በወያኔ አገዛዝ እንደምናየው ተጠያቂነት ከሌለ የሰባዊ መብቶችን ለማስከበርም ሆነ ለማረጋገጥ ዋስትና ሊኖር አይችልም። ሰባዊና ዴሞክራሲያዊ መብቶች ባልተከበሩለት የፖለቲካ ምህዳር ውስጥ ለመኖር የተገደደ ህዝብ ደግሞ ያገዛዙን ህጎች ጥሶ ካልሆነ በስተቀር ሰላሙን አግኝቶ የመንፈስ እርጋታን ተጎናጽፎ ማድረግ የሚፈልጋቸውን እንቅስቃሴዎቹን በነጻነት ማከናወን አይችልም። መብቶቹ በገደብ የታጠሩ ከሆነ ደግሞ ጨርሶውንም የሚከስሙበት ሁኔታ ነው የሚኖረው። ይህ ሁኔታ ሲከሰት ዘላቂ የሆነ እድገት ማግኘቱ ከባድ ነው። ለዚህም ነው ለወያኔ ህግ አልገዛም ብሎ ህዝባዊ አመጽ ማካሄድ የሰላም መልእክት ሆኖ የሚገኘው። ሰላም የመብት መከበር ውጤት ነው ተብሎ ተደጋግሞና ተበክሮ የሚገለጸው በዚሁ ምክንያት ነው። ራሳቸውን በመርጥነት የሚመድቡ ምሁራንና የለውጥ ሐዋርያንን ባዮች የሲቪልና የሙያ ማህበራት በፖለቲካው መስክ የመሳተፍና የመወሰን ሂደትን በመጥለፍ በግላዊ ቁጥጥር ስር ለማድረግ ከቻሉ በሰብአዊ እድገቱ ላይ አሉታዊ ተጽዕኖ ማሳደር ብቻ ሳይሆን በዴሞክራሲና በፍትህ መካከል ሊኖር የሚችለውን ግንኙነት ክፉኛ ያዛባል። ይህ ደግሞ በደርግ ዘመንም ሆነ በወያኔ የታየ ሐቅ ነው። ስለሆነም ዜጎቹን ማዕከሉ የሚያደርግ ስርዓት በራሱ በህብረተሰቡ አባላት መገንባት ይኖርበታል እንጂ እንደ ሸቀጠቃ ከውጭ በተለይም ደግሞ የራሳቸውን የኢኮኖሚ ጥቅም በማስቀደም ጣልቃ ገብ ከሆኑ አገሮች የሚሸመት ሊሆን ጨርሶ አይችልም። የሌሎች የእንግሊዝ፣ ጀርመን፣ ፈረንሳይ፣ ሆላንድ ወዘተ አገሮችን የተወሰኑ ህገ መንግስት አንቀጾች እንደ ወያኔ በመቅዳት እድገት የሚገኝ ጨርሶ ሊሆን አይችልም። በመሆኑም የኢትዮጵያ ህዝብ ራሱ የሚንከባከባቸው እንደ አይኑ ብሌን የሚሳሳላቸው ተግባራቸውን በሚገባ የሚያከናውኑ ለህዝቡ ተመርጠው ለህዝቡ የሚቆሙ የፖለቲካ ድርጅቶችና ከመንግስት ጣልቃ ገብነትና አመራር ነጻ የሆኑ በተለይም መንግስትንም ሆነ ከፍተኛ የግል ኢኮኖሚ እንቅስቃሴዎችን ባንክሮ የሚመለከቱና ለፖለቲካ ተሳትፎ አማራጭ መስኮችን ለማቅረብ የሚያፈላልጉ የሲቪልና የሙያ ማህበራት መኖራቸው ለሀገሪቷም ለህዝቧም በጣም ወሳኝ ነው። ነጻ የሲቪሉና የሙያ ማህበራት መኖርና መጠናከር ዴሞክራሲ ባህልንና የመቻቻል ጠባይን የሚያዳብር ነው። ነዚህ እሴቶች እንዲዳብሩና እንዲጠናከሩ ዜጎች በፖለቲካው ሂደት ውስጥ ተሳትፏቸውን እንዲያሳድጉ የሚያስችላቸው የእውቀት አድማስ ማስፋት ማለት ነው። ከመንግስት ጣልቃ ገብነትና ቁጥጥር ነጻ በመሆን የሚደራጁ የሲቪልና የሙያ ማህበራት የህዝቡን የዴሞክራሲያዊ እንቅስቃሴና ተሳትፎ የሚያጎለብቱና የሚያግዙ ስለሆነ ልዩ እንክብካቤ ማግኘት የሚገባቸው ናቸው። ሲቪላዊነትን የተላበሰ ማህበረሰብ ሲባል የሚሰጠው ግንዛቤ የዜጎች ተካፋይ መሆንን፣ ለዴሞክራሲ መስፋፋት እና መጠናከርን፣ ለማህበራዊ አንድነትና ለበለጠ መተባበርን፣ እርስ በርስ መተማመንን ብሎም መረዳዳትን፣ ለሲቪላዊ ግንኙነት እያንዳንዱ ዜጋ በተለያዩ ደረጃ ለሚቋቋሙ ማህበራዊ ድርጅቶችና በፍላጎቱ አባል እንዲሆን ማበረታታትን፣ በደልና የፍትህ መጓደል በተከሰተበት እንዲታረም ለማድረግ ሲቪል ወኔነትን ለመላበስ ጥረት ማድረግን፣ ልምዶችንና ተመክሮዎችን ማዳበርን ነው። ሲቪላዊ ማህበረሰብ ድክመት በታየበትና ለውጥ ባስፈለገበት ሁሉ የህብረተሰቡንና የመንግስት ተግባራት በአዲስ ጎዳና እንዲጓዝ ለተወሳሰቡት የህብረተሰቡ ችግሮች መፍትሄ ማፈላለግ ሲሆን ከላይ ወደ ታች በትዕዛዝ የሚወሰን ሳይሆን ዜጎች በሙያቸው በጥቅማቸው በህዝብና በወገን ተቆርቋሪነታቸው በሌሎች ምክንያታዊ አነሳሽነት በመደራጀት ለመንቀሳቀስ ጥረት የሚያደርጉበት መድረክ ነው። ሲቪላዊ ማህበረሰብ በጣም ብዙ የሆኑ ተግባራት የሚከናወኑበት ዜጎች ፍላጎታቸውንና ጥቅማቸውን በመግለጽ ዝግጁነትና ችሎታ ላይ የሚመሰረት አቅመ ደካማዎችና እንክብካቤ ፈላጊዎች ልብን መስጠትና ከራስ ለተለየ ሐሳብ ደግሞ መንቻቻልን የሚያንጸባርቅ ነው። እዚህ ሁሉ ደግሞ በቅድሚያ የራስን መብት ለማስከበርና ነጻነትን ለመጎናጸፍ ከፍተኛ ጥረት ማድረግን ይጠይቃል። በየትኛውም ህብረተሰብ ግላዊ ነጻነትን መጎናጸፍ ማለት በዜግነት ይሁን በህብረተሰብ ደረጃ እያንዳንዱ ግለሰብ የራሱን ግላዊና ተፈጥሯዊ መብት ለማስከበር የሚያደርገውን እንቅስቃሴ የሚገልጽ ሲሆን፣ ይህ ኃላፊነትና ግዴታ ደግሞ በምሁራኑ፣ በአዛውንቱ፣ በደራሲያን፣ በሃይማኖት አባቶች፣ በአገር ወዳዱ፣ በሲቪሉና የሙያ ማህበራት መሪዎችና ንቁ አባሎቻቸው ሲንጸባረቅ በአርአያነት እንድንመለከታቸው የሚያገለግል መሆኑን የሚገልጽ ነው። በፖለቲካ ድርጅቶች ውስጥ በመሪነት ደረጃ የተሰለፉትን ብቻ የሚመለከት አለመሆኑንም የሚያሳይ ነው። አምባገነኖችና የጥላቻ ቀስቃሴዎች የህዝብን ጎራ ለመከፋፈል አንድን ዜጋ ሆነ የተወሰነ የማህበረሰብ ክፍልን በሌላው ላይ ለማነሳሳት ከሚጠቀሙባቸው መሰሪ ተንኮሎች አንደኛው የሲቪሉና የሙያ ማህበራት መድረክ በመሆኑ ከአገር ወዳዱ በኩል ልዩ ትኩረት መስጠትንም የሚያሻ ነው። የፖለቲካ ድርጅቶች የሲቪክና የሙያ ማህበራትን በግል ቁጥጥራቸው ለማስገባት ወይም እንደ ወያኔ ልምድ ተለጣፊ ለማድረግ መሞከር እንደሌለባቸውም ከዚሁ ጋር ተያይዞ መቅረብ ያለበት ነው። ከዚህ አንጻር የማህበራቱ ነጻነት መከበር አለበት ማለት ነው። በሌላ በኩል ግን ፍሬ ያለው ትግል ለማካሄድ ድርጅቶች ታጋይም አዋቂም እኛንን በሚል የሲቪክና ሙያ ማህበራትን ወይም ህዝብን በቀጥታ ያላሳተፈ ትግል ለማካሄድ መጣር የሌለባቸው መሆኑንም የሚጠቁም ነው። ስለዚህም በትግሉ የሲቪክ ማህበራትና ተቋማት እንዲሳተፉ ማድረግ አስፈላጊ ነው። ማህበራቱ በራሳቸውም እየታገሉ ስለሆኑና የህዝብ ስብስብ በመሆናቸው በአገር አቀፉ ትግል ተሳትፏቸውና ሚናቸው መረጋገጡ ወሳኝ ነው። ህዝብን ማሳተፍ ስንል የድርጅት አባልና ሚናን ለመጥቀስ ብቻ ሳይሆን በዋና መልኩ ሰፊውን ህዝብ በሲቪልና ሙያ ማህበራት አማካይነት የትግሉ አካል ማድረግን የሚመለከት ነው። ይህ የህዝብ ተሳትፎ በተለያዩ ጊዜያት በቅርቡም በግንቦቱ ምርጫ ታይተዋል። የድርጅቶች የትግል መሪነት ሚና የሚከሰተው ሰፊውን ህዝብ ማለትም ብዙሃኑን በትግሉ ውስጥ ሊያሳተፉ ሲችሉም ነውና በዚህ በኩል ግንዛቤ መዳበር እንዳለበትም የሚያመለክትም ነው። ለትግሉ ስኬታማነት ደግሞ የተለያዩ የህብረተሰብ ክፍሎች በትግሉ እንዲሳተፉ ማድረግ ወሳኝ ነውና የሲቪል ማህበረሰብ የሚሰጠው ግንዛቤ ሰርቶ አደሩንና አርሶ አደሩን ማዕከል በማድረግ ሙራንን የሙያ ማህበራትን ጋዜጠኞችን ደራሲያን ተማሪና መምህራን ሴቶችን የሃይማኖት እምነት ተከታዮችን አደራጅቶና አንቀሶ ለትግል ማሳተፍ መሆኑን የሚገልጽ ነው። የህዝብ ትግል ተጠናክሮ እንዲወጣና ህዝብ ከመያና ከሲቪክ ማህበራት ጋር የቅርብ ትስስር እንዲኖረው ለማድረግ ለማያያዝና ለማቆላለፍ ህዝብን የማደራጀትና በትግሉም ንቁ ተሳትፎና ትብብር እንዲያደርጉ ሁኔታዎችን ማመቻቸት የተቃዋሚ ድርጅቶች አብይ ሚና መሆኑን የሚያስገነዝብ ነው። ህዝባዊ ሰላማዊ ያመጽ ወያኔን ማፈገድ የሚለውን መተክላዊ መርህ የሚያመለክተው ይህንኑ ነው። ዲሞክራሲና ሰብአዊ መብቶች ከእድገት ጋር በጥብቅ የተያያዙ ናቸው። ለኛ ዲሞክራሲ በየጊዜው እየዳበረና እያደገ የሚሄድ ሂደት ሲሆን ይህም ህዝብ የእርስ በርስ ግንኙነቱን በራሱ ፍላጎት በተደራጀ መልክ መምራትን የወደፊት እጣውን መወሰንን በፖለቲካው ውሳኔ ተካፋይ መሆኑን ማረጋገጥን የግለሰብንም ሆነ የማህበሩን እምቅ ኃይል ለተሻለና ዘላቂነት ላለው እድገት በዲሞክራሲና በእኩልነት መርህ የጋራ ውሳኔና እቅድ ላይ መሰማራትን የሚጠይቅ ነውና ከዚህ አንጻር ለህብረተሰቡ ኃላፊነት በተለያዩ ባለድርሻዎች ተከሻ እንዲከፋፈል ማድረግ ያስፈልጋል። ለዚህ ደግሞ በቅድሚያ እንቅፋት የሆነ ኃይልን ማስወገድና ሂደቱ እንዲጠናከር ያላሰለሰ ጥረትን ማድረግ ይጠይቃል። በፊትም ሆነ አሁን በእኛ እምነት የሲቪክ ማህበራት የጠላትና የአምባገነን ፖለቲካ ሰለባ እንዳይሆኑ በማስተማር በማደራጀት በመቀስቀስ በተመቸበት በግልጽ ባልተመቸበት ሁኔታ ደግሞ በህቡ ደረጃ በደረጃ ትግላቸውን ማስፋት ማጎልበት ማስተባበር ከዲሞክራሲና ከእኩልነት ጋር የማይነጣጠለው የሀገር ወዳድነት ኃላፊነታችንና ግዴታችን ነው። ለሀገር ሉዓላዊነት ቀድሚያ ሰጭነት ባህሪያችን ደግሞ ሌላው የማንነታችን መግለጫ ነውና በዚሁ ትግላችንን በጽናት እንቀጥልበታለን። ይህም በመከፋፈል ሳይሆን ኢትዮጵያንና ህዝቧን የሚያፈቅሩና በተጨባጭ በቦታው መልክ ባለው ሁኔታ ከሚንቀሳቀሱት ጋር በመተባበር በመፈረካከስ ሳይሆን በመዋሃድ በመነጣጠል ሳይሆን በአንድነት ነውና በዚሁ መንፈስ እንዲሁ በጽናት እንቀጥልበታለን። በዚህም ከሲቪክ ማህበራት ጋር የነበረን አብሮ የመጓዝ ቃል ኪዳናችን የማንነታችን ገላጭ ነውና ዛሬም ሕያው መሆኑን በትግላችን እናስመሰክራለን። ህይወት ካላቸው የሲቪል ድርጅቶች ውጭ ዲሞክራሲን ለመገንባትም ሆነ ለማጠናከር የማይታሰብ ነውና ድርጅቶቹ ከወያኔ መዳፍ ስር ተላቀው በነጻ እንዲደራጁና በትግሉም በስፋት እንዲንቀሳቀሱ ማድረግ የሁሉም አገር ወዳድ ተግባርና ኃላፊነት ነው የሚል ጽኑ እምነት አለን። በመሆኑም በህብረተሰቡ ውስጥ ለተረሱ ለተበደሉና ፖለቲካዊ ተሳትፎ ለተነፈጋቸው ክፍሎች ድምጽ ሆነው እንዲጮሁ መቀስቀስ ማደራጀት አግባብነት ያለው የሚሆነው በዚሁ ምክንያት ነው። አይን ያወጣ የመሬት ነጠቃንና ገበሬን ከቀየው ማፈናቀልና ለከፋ ብዝበዛ መዳረግን አንስቶ ምርጥ ለሆኑ ጥሬ ምርቶች የአየር የተፈጥሮን ክብካቤ ለሰብአዊ መብት መከበር ለዲሞክራሲ መመስረት የሰርቶ አደር ላባደር ብዝበዛን ለመገደብ በተለያዩ የማህበረሰብ ክፍሎች መካከል የሚነሱ ግጭቶችን ለማርገብ ለጾታ እኩልነት መረጋገጥ መጥፎና ጎጂ ልማዶችን ለማስወገድ የጋራ እሴቶች የሆኑት ሰላምና ፍትህ እንዲሰፍኑ ለህዝብ ያላቸውን ቅርበትነትና ዝምድና ይበልጥ ለማጠናከርና ለማጎልበት የበኩላቸውን አስተዋጽኦ ለማበርከት የፖለቲካ ምህዳሩ እንዲመቻችላቸው መታገል ወቅቱ የሚጠይቀው አገራዊ ግዴታ ነውና ይህ ስምሪት እንዲያገኝ አጥብቀን እንታገላለን። ድል ለኢትዮጵያ ህዝብ እናቸንፋለን።
ጨፍሩብን እንጂ። ሴቷን አፈርሶ ሆዱ ተወድሶ የያንዳንዳችን ቤት ተሞልቶ በለቅሶ ያማራ ኦሮሞ የጋምቤላው ጋር ያፋር ሀዲያ የሙርሲ ሶማሌ የሌላም የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሃኖች ደም ከርፍታ በስሳ ጨፍሩብን እንጂ ምክንያት ደብድባችሁ ህዝባችን ደም እየጨለጣችሁ እናንተ ነርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ በኢትዮጵያችን ምድር ጧት ወጥቶ ማታ ከሚመለሱ ሲሰነባበቱ ህጋና ወጣቱ ደግሞ ማዛውንቱ ወያኔ ከመባል አምላክ ይጠብቀን ሆኗል ምርቃቱ ጨፍሩብን አረ እናንተ ወያኔ ታች የግፈኞች ቁንጮ የገዢ ባለጌ የሙስናው አሻ መረን ለቀቀ ዋልጌ እንደናንተ ጨካኝ ባለንበት ዓለም ካንስ ምዝና ሞሶሎኒ ስለር አቋያችሁ የለም ሰውነት ማተም ስትጨፈልቁ እንብኛለን ሁላ በቁሙ ስታንቁ ነፍስ እንደ ሙዝልጣሽ ስታሽቀነጥሩ ሞትን ተላምን ሬሳን መቅፈሩ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አው አሁንኛን አልጻለን እናንተ ጨፍሩ ግዴለም ጨፍሩ ደረብረብ አጋጭ የህዝባችን እንደም እየጨለጣ እኛ ሰምናቆ በኢትዮጵያው ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብ ሰርግም ይሰረዛል ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈር አቁሞ ይዞ ይወዳል ልጅ ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሰ ወይም አልፊ 12 ሰዓት ከሞላ በኋላ ማሩ ይመቻልን አለ መደብደር መሃላ እኮ ጨፍሩብን ምናችሁ ተጎዳ እነ ሙልጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ነፃነት የጠማፉት የተራበው ቆመጡን ጨብጦ ምላጩን የሳበው በድር ያስከፍላል ለበላችሁ ነፍሳት ማወራረዳል አላም ማጣት የሚያንጹ አንደም በእናንተ የፈሰሰው ባራቱም ማዘን ምድሯን ያለበሰው አው ምታጣጡበት ዋጋ ክፍያለው እንዴ እናንተ ናርገን ቀንና ሰዓቱ ተገጣጥሞ ሲገኝ የህዝባችንን ደም የምታጠሩበት ክርፋቱ ሲነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልጃበሳ ካልኩል በበለጠ በደም የተከረ መችገራገራል ነፍሱን ካልገበር በጭራሽም ያሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎዬ ደምስ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ ሳትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ የተቀለ አረ የህዝብ ንብረት አለ ወያኔ ሳትና ጫፋሮቹ በግፍ የነጠቁት ሳይውል ሳያድር ቶሎ የሚመልስ እናማ ወኛ እናነሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አድርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቅ በኢትዮጵያ ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብ ሰርግም ይሰረዝ እኮ ጨፍሩብን ምናችሁ ተጎዳ እነ ሙንጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈሩን አቁሞ ይሄዳል ይዞዝ ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አልፊ 12 ሰዓት ከሞላ በኋላ ማሩ ይመጫድናል መደርደር መሃላ እናንተን አያርገኝ ዋይ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ አው እናንተ ተጽፋችሁ ቀንና ሰዓቱ ተገጣጥሞ እኮ ጨፍሩ እንጂ ምናችሁ ተጎዳ እነ ሙጣት ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ አው ጨፍሩ።
Ha!